ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ ረቡዕ ነሐሴ 23 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሶሎሞን አባትና
ጤና ይስጥልን እኔም አዲሱ አበበ ነን።
በአዳማ ከተማ ፖሊስ ሕገወጥ ነው ያለውን አካባቢ ለማፍረስ በሄደበት ወቅት ከነዋሪዎች ጋር በተፈጠረ ግጭት ሁለት ሰዎች መቁሰላቸው ተገለጸ። የዚህን ዘገባ ዝርዝር በአብይ ርዕስ ይዘናል። ለአርዕስተ ዜናው አዲሱ፣
የቀድሞ የሶማሌ ክልል ፕሬዝዳንት እሳቸውን ጨምሮ ሌሎች 14 የክልሉ ባለሥልጣናት በወንጀል ተጠርጥረው በፖሊስ ተያዙ። የኢትዮጵያ መንግሥት ልዑካንና ኤርትራ የሚገኘው የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ስምምነት ላይ ደረሱ። ትናንት አልፈርምም ያሉትን የሰላም ስምምነት የደቡብ ሱዳን ሽምቅ ተዋጊ መሪ ሪክ ማቻር ዛሬ ፈረሙ የሚሉ ይገኙባቸዋል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው።
የቀድሞው የሶማሌ ክልል ፕሬዝዳንት አብዲ መሐመድ ዑመርን ጨምሮ 4 የክልሉ ከፍተኛ ባለሥልጣናት በንግድና በተለያዩ ወንጀሎች ተጠርጥረው መያዛቸውን ፖሊስ ለፍርድ ቤት አመለከተ። ተጠርጣሪዎቹ በበኩላቸው በደል እንደተፈጸመባቸውና የዋስ መብት ተከብሮላቸው እንዲፈቱም ጠይቀዋል። ፍርድ ቤቱ ለብይን ቀጠሮ ሰጥቷል። መለስካቸው አማሃ ነው ዝርዝሩን ከአዲስ አበባ የላከልን።
ፖሊስ ዛሬ የቀድሞውን የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ ዑመርን፣ የክልሉን የሴቶችና ሕፃናት ቢሮ ኃላፊ ወይዘሮ ረሃማ መሐመድ፣ የክልሉ የዲያስፖራ ተወካይ አቶ አብዱራህማን አሚን፣ የክልሉ የመስኖ ልማት ቢሮ ኃላፊ አቶ ሱልጣን መሐመድን ግድያን ጨምሮ በተለያዩ ወንጀሎች ተጠርጥረዋል በማለት በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ተረኛ ወንጀል ችሎት አቅርቧቸዋል። ፖሊስ ለፍርድ ቤቱ ተጠርጣሪዎቹ ፈጽመዋቸዋል ያላቸውን የወንጀል ድርጊቶችን እንደዘረዘረው መንግሥት ለክልሉ ልማት የመደበውን ገንዘብ ላልተፈለገ ተግባር በማዋል የክልሉን ወጣት በማደራጀት ለበርካታ ዓመታት አብሮ የኖረውን ሕዝብ በሃይማኖት በዘር በመከፋፈልና በመለያየት ከአካባቢው እንዲሰደዱ፣ በርካታ ሰዎች እንዲገደሉ አድርገዋል። የንግድ ቤቶችና የሃይማኖት ተቋማት እንዲቃጠሉ እንዲሁም በከፍተኛ የሰብአዊ መብቶች ጥሰት ተጠርጥረዋል። ፖሊስ ምርመራው ገና ጅምርና አያሌ ሊጣሩ የሚገባቸው ጉዳዮች እንዳሉ አመልክቶ የ14 ቀናት የምርመራ ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። የቀድሞ የክልሉ ፕሬዚዳንት አቶ አብዲ መሐመድ ዑመር ለፍርድ ቤቱ እንደገለጹት የሶማሌ ክልል ነዋሪዎችን የሚጎዳ አንዳችም ነገር አድርገው አያውቁም። ከተያዝኩ 20 ቀናት ሆኖኛል ያሉት አብዲ መሐመድ ዑመር በአንድ ቤት ውስጥ ለብቻዬ አስቀምጠው ሲንከባከቡኝ ቆይተዋል። ነሐሴ 21 ቀን 2010 ዓ.ም ከቤቴ እንደተያዝኩ በመገናኛ ብዙሃን የተነገረው ግን ሐሰት ነው። በእርግጥ 20 ቀን ከቆየሁበት ስፍራ ወደ ቤቴ ወስደውኝ ከዚያ እንደተያዝኩ አስመስለው አቅርበውታል። ከነሐሴ 21 ቀን በኋላ ግን ያ ሁሉ እንክብካቤ ቀርቶ ጠዋት አንድ ዳቦና ሻይ ብቻ ነው የሚሰጠኝ ብለዋል። የደም ግፊት፣ የጨጓራ ቁስለት እንዳለባቸው ለፍርድ ቤቱ አስረድተው የሕክምና ክትትል እንዲደረግላቸው ቢያመለክቱም እስካሁን የሚያያቸው ባለሙያ ነርስ እንደሆነ ተናግረዋል። ስለሆነም ተገቢው የሕክምና እንክብካቤና ክትትል እንዲደረግላቸው የዋስ መብታቸውም ተጠብቆላቸው እንዲፈቱ ጠይቀዋል። ፖሊስ ተጠርጣሪዎቹ ያቀረቡትን የዋስ መብት ጥያቄ ተቃውሟል። ተጠርጣሪዎቹ የተጠረጠሩበት አንዱ የወንጀል ድርጊት ግድያ ከመሆኑም ሌላ የምርመራው ጅምር እንደሚያመለክተው የሽብር ተግባራት ተፈጽመዋል፣ የዋስ መብታቸው ሊፈቀድ አይገባም ሲል ተቃውሟል። በሶማሌ ክልል ሐምሌ 28ና 29 ቀን 2010 ዓ ም የተፈጠረውን ቀውስ ተከትሎ የክልሉ ምክር ቤት ባካሄደው አስቸኳይ ስብሰባ አቶ አብዲ መሐመድ ዑመርን ጨምሮ የ7 ባለሥልጣናትን አለመከሰስ መብት ማንሳቱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ወደ ተከታዩ ዘገባ እንለፍ። የኢትዮጵያ መንግሥት ልዑካንና ኤርትራ ውስጥ የሚገኘው የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ስምምነት ላይ ደርሰዋል። በኢትዮጵያ የብሔራዊ መረጃና ደህንነት ኤጀንሲ ዋና ዳይሬክተር ብሪጋዴር ጀኔራል አደም መሐመድ የተመራው 2 አባላት ያሉበት የኢትዮጵያ ልዑካን ቡድንና ኤርትራ የሚገኘው የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ኃይል የበላይ አመራር አባላት ትናንት አስመራ ላይ ተገናኝተው ተወያይተዋል። በዚህ የውይይታቸው የመጀመሪያ ክፍል የትግራይ ሕዝብ ዲሞክራሲያዊ ንቅናቄ አባሎች የትጥቅ ትግላቸውን አቁመው ወደ ሀገር እንደሚገቡና ትግላቸውን በሰላማዊ መንገድ እንደሚቀጥሉ አስታውቀዋል። ብርሃነ በርሀ ከአስመራ ተጨማሪ አለው።
በጀነራል አደም መሐመድ የተመራው ሁለት አባላትን የያዘ የኢትዮጵያ የልዑካን ቡድንና የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ኃይል የበላይ አመራሮች ዛሬ አስመራ ላይ ተገናኝተው ተወያይተዋል። በዚህ የመጀመሪያ ገጽ ውይይታቸው የትግራይ ሕዝብ ዲሞክራሲያዊ ንቅናቄ አባሎች ትግላቸውን አቁመው በአገር ውስጥ በመግባት የለውጡ አካል በመሆን በሰላማዊና ዲሞክራሲያዊ መንገድ ትግላቸውን እንዲቀጥሉ ተስማምተዋል። ከትጥቅ ትግል ወደ ሰላማዊና ዲሞክራሲያዊ ትግል በመሸጋገር በኢትዮጵያ ውስጥ እየታየ ያለው ለውጥ እንዳይቀለበስ የለውጡ ተካፋይ በመሆን ወደ አገር ውስጥ ለመግባት እንደወሰኑና እንደተስማሙ የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ሊቀመንበር አቶ መኮንን ተስፋይ ለቪኦኤ ተናግረዋል። አቶ መኮንን በመቀጠል የትግራይ ሕዝብ ዲሞክራሲያዊ ንቅናቄ በትግራይ ሕዝብ ስም ቢመሰረትም ዋነኛ የትግሉ ዓላማ በኢትዮጵያ ሰላምና ዲሞክራሲያዊ ስርዓትን ለማምጣት እንደሆነ ከተቀሱ በኋላ ከሁሉም የለውጥ ፈላጊ ኃይሎች ጋር ተባብሮ ለመስራት ወደ አገር ውስጥ ለመግባት መወሰናቸውን አስረድተዋል። የኢትዮጵያ መንግስት የልዑካን ቡድን አባል የሆኑት የኢትዮጵያ የገጠር ዲሞክራታይዜሽን አስተባባሪ አቶ ተፈራ ደርቦ በበኩላቸው እነዚህ በትጥቅ ትግል የቆዩ የንቅናቄው ታጋዮች ከህብረተሰቡ ጋር ተቀላቅለው በሰላማዊ መንገድ ኑሯቸውን በመምራት በአገር ግንባታ የሚሳተፉበት ሁኔታ ላይ በሰፊውና በጥልቀት እንደተነጋገሩ ገልጸዋል።
ረጅም ጊዜ ከኑሮም ተነቅሎ የቆየ ከመሆኑ ጋር ተያይዞ በአገራዊ ግንባታውም ተሳታፊ እንዲሆን፣ በልማቱም ተሳታፊ እንዲሆን፣ ተጠቃሚም እንዲሆን ለማድረግ የሚያስችል በዘላቂው ደግሞ የማቋቋም ስራዎችም ያስፈልጋሉ። እነኚህን ሁሉ እንዴት ነው ማካሄድ የምንችለው በጋራ የሚለው ነገር መሰረታዊ የውይይታችን አንኳር ጉዳዮች ናቸው። ይህንን እንዴት ማድረግ እንዳለብን ተወያይተናል።
የስምምነቱን አፈጻጸምና ተግባራዊነትን በሚመለከት በሚቀጥለው ወር መስከረም በአዲስ አበባ ሁለተኛ ዙር ውይይት እንደሚያደርጉም ታውቋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ብርሃነ በርሀን አመሰግናለሁኝ ለዘገባው። ቀሪ ዜናዎችን አጠር አጠር አድርጎ አዲሱ ያሰማናል።
የኢትዮጵያ ጸረ ሽብር ሕግና የሲቪክ ማህበራትን መመሪያ ለማሻሻል ከህዝቡ ሐሳብ ሊሰበሰብ መሆኑን መንግስታዊ መገናኛ ብዙሃን ዘገቡ። የጠቅላይ አቃቤ ሕግ የጸረ ሽብር ጉባኤ ጽህፈት ቤትና የሲቪክ ማህበራት በጋራ በሰጡት ጋዜጣዊ መግለጫ እንዳስታወቁት የጸረ ሽብር ሕጉና የሲቪክ ማህበራት አሰራር ችግር ያለባቸው በመሆኑ ከህዝቡ ሐሳብ ተሰብስቦ ይሻሻላል። የጸረ ሽብር ሕጉን ለማሻሻል ከነሐሴ 25 በዋና ዋና ከተሞች ላይ ህዝባዊ ውይይት ተደርጎ ሐሳብ እንደሚሰበሰብ ነው መግለጫው ያመለክተው። የኢትዮጵያ መንግስት መገናኛ ብዙሃን እንደዘገበው ከውጭ የተመለሱ የተለያዩ ፖለቲካ ፓርቲዎች ታጣቂዎች የመልሶ ማቋቋሚያ ፕሮጀክት ጽህፈት ቤት ተቋቋመ። የጠቅላይ ሚኒስትር ጽህፈት ቤት ልዩ ኃላፊ አቶ ፍጹም አረጋ በትዊተር ገጻቸው መንግስት ከውጭ ከሚገኙ የፖለቲካ ፓርቲዎች ጋር ስምምነት መድረሱን አስታውሰው ስምምነቱም ነፍጥ አንግበው የነበሩ የተለያዩ የፖለቲካ ፓርቲ ታጣቂዎች ትጥቅ የሚፈቱበትን ከህብረተሰቡ ጋርም የሚቀላቀሉበትንና ዘላቂ ኑሮ የሚመሩበትን ሂደት ጨምሯል። በዛሬው ዕለት በዚሁ መሰረት ዶክተር አብይ አህመድ አቶ ተስፋዬ ይግዙን የፕሮጀክቱ ጽህፈት ቤት ኃላፊ አድርገው ሾመዋል። የሶማሊያ የተባበሩት መንግስታት ድርጅት አሚሶም ወይም ከስፖርት ሜዳ ውጪ ያለው ወይም በስፖርቱ የነበረው የትጥቅ ማከማቻ ስቴዲየም ወታደሩ ነጻ አድርጎ መልቀቁን ተገለጠ። ሶማሊያ የሚገኘውና ሞቃዲሾ ስቴዲየም ውስጥ ሰፍሮ የነበረው የተባበሩት መንግስታት ድርጅት ሚሽን ወይም አሚሶም ከስፖርት ሜዳው መልቀቁ ተገለጠ። የአፍሪካ ህብረት ሚሽን በመጨረሻ የወጣቱን ድምፅ ሰምቶ ብሔራዊ ስታዲየም እንደገና ለስፖርቱ እንቅስቃሴ እንዲውል ሜዳውን በመልቀቁ እጅግ ተደስተናል ሲሉ የወጣቶችና ስፖርት ሚኒስትሯ ከዲጆ መሐመድ ዲየሬ በርክክቡ ስነ ስርዓት ላይ ተናግረዋል። የሶማሊያው ፕሬዚዳንት መሐመድ አብዱላሂ ፎርማጆ በበኩላቸው መንግስት የጦር ቀጣና ሆኖ የቆየውንና በእጅጉ የተጎዳውን ስቴዲየም ለአገሪቱ የስፖርት እንቅስቃሴ ለማዋል ጥረት እንደሚደረግ አስታውቀዋል። የደቡብ ሱዳን ሽምቅ ተዋጊዎች መሪ ሪክ ማቻር ለአምስት ዓመታት የዘለቀውን የእርስ በርስ ጦርነት ለማብቃት የታቀደውን የሰላም ስምምነት እንደሚፈርሙ አደራዳሪው ዛሬ አስታወቁ። ቀደም ሲል እርሳቸውና ሌሎች የተቃዋሚ ፓርቲ መሪዎች ስምምነቱን አንፈርምም ሲሉ፣ ሳልቫኪር ግን መፈረማቸው አይዘነጋም። ማቻርና ፕሬዚዳንት ሳልቫኪር የተኩስ አቁም ውልና የስልጣን ክፍል ስምምነት ባለፈው ወር ካርቱም ላይ እንደተፈራረሙ አይዘነጋም። ኡጋንዳ ውስጥ ያደገ የመጣው በጥብጥና ሁከት በጥልቅ ያሳሰባቸው መሆኑን የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ከፍተኛ ኮሚሽነር ዛይድ ራአድ ሁሴን ገለጡ። ሁከቱ የተጫረው ከሙዚቀኛነት ወደ ፖለቲከኛነት የተቀየረው ቦቢ ዋይን እና ሌሎች 32 የተቃዋሚ ፓርቲ አባላት በቅርቡ ተይዘው በመታሰራቸው እንደሆነ የተነገረ ነው። ሊሳ ሽላይን ከጄኔቫ ዘገባ፣ አጭር ዘገባ ነው፣ ሰለሞን ክፍሌ ያቀርበዋል።
ከሁለት ሳምንታት በፊት ተይዘው የታሰሩት በሰሜን ምዕራባዊቷ ከተማ በአሩዋ የምረጡኝ ዘመቻ ማካሄዳቸውን ተከትሎ ነው። የቀረቡባቸው ክሶች ደግሞ ከሀገር ክህደት ጀምሮ በሕገ ወጥ መንገድ የጦር መሣሪያ መያዝ፣ ንብረት ማውደምና ሁከት መቀስቀስ የሚሉ ናቸው። የዓለሙ ድርጅት ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን ስለዚሁ ሲናገሩ የቦቢ ዋይን ሾፌር በወቅቱ መኪና ውስጥ እንዳለ በጥይት ተመትቶ መገደሉን ለቢሮአቸው የደረሱ መረጃዎች እንደሚያመለክቱ ገልጸዋል። የነ ቦቢን መታሰር ተቃውመው የወጡ ሰዎች በፖሊስ መገደላቸውን፣ መሰቃየታቸውንና መታሰራቸውን የሚገልጹ መረጃዎችም ጽሕፈት ቤታቸው እንደ ደረሰው የተባበሩት መንግሥታት ድርጅት የሰብአዊ መብቶች ኮሚሽነሩ አስረድተዋል።
I urge the government of Uganda to conduct a thorough, independent and impartial.
የዩጋንዳ መንግሥት በቀረበው የመብቶች ጥስ ክስ ላይ ጥልቅና አድሎ የሌለበት ምርመራ እንዲያካሄድ ጥሪ አቀርባለሁ። ሕገወጥ ግድያዎች፣ ከመጠን በላይ ኃይል መጠቀም፣ አስሮ ማሰቃየትና ሌሎች ኢሰብአዊ አያያዞች መፈጸማቸውን እንዲመረምርና ተጠያቂዎቹን ለፍርድ እንዲያቀርብ አሳስባለሁ።
የዩጋንዳ መንግሥት ለዚህ በዓለሙ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር በዛይድ ራአድ አልሁሴን ለቀረበለት ጥሪና ለሰጡት አስተያየት እስካሁን ምላሽ አልሰጠም። ቦቢ ዋይንና ሌሎቹ 32 ፖለቲከኞች ከትላንት በስቲያ ሰኞ የዋስ መብታቸው ተጠብቆ የተለቀቁ ሲሆን ነገ በሌላ ቀጠሮ ፍርድ ቤት ይቀርባሉ ተብሎ ይጠበቃል።
በመጨረሻም ባለፈው ቅዳሜ ላረፉት የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት አባል ጃን መኬነን የሚደረገው አሸኛኘት ላለፉት 30 ዓመታት በሕዝብ እንደራሴነት ባገለገሏት አሪዞና ግዛት ዛሬ ተጀምሯል። በግዛቲቱ የተወካዮች ምክር ቤት ሕንፃ ዋና ከተማይቱ ፊኒክስ ውስጥ የሚደረገው የዝክር ስነ ስርዓት የሚካሄደው ቤተሰብና የቅርብ ወዳጆቻቸው የሚገኙበት እንደሆነ ተገልጧል። ለሰዓቱ ያለን ዜና በዚሁ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ነሐሴ 23 2010 ዓመተ ምህረት ምሽት ፕሮግራም ነው።
የአየር ትራፊክ ተቆጣጣሪ ባለሙያዎችና የመንግሥት ፍጥጫ
ከእነሱ ጋር የሰለጠኑ የእነሱ አስተማሪዎች የሆኑ በቃ ይሄ መሆን የለበትም ጥያቄ መብት ነው፣ ግን ስራ እየሰሩ ጥያቄውን ማቅረብ ይገባቸዋል ብለው የሚያምኑ ሰዎች፣ ሙያተኞች ገብተው ስራውን አሁንም እየሰሩ ናቸው። አጋጣሚ አሁን እኔም ያለሁት እታወሩ ላይ ነኝ ያለሁት። ይሄ ስራ በአግባቡ እየተሰራ ነው። አሁን
ኮሎኔል ወሰን የለሁ ነኛው የኢትዮጵያ ሲቪል አቪዬሽን ባለሥልጣን ዳይሬክተር ጀኔራል ናቸው የሰማችኋቸው። ቀጣይ ውይይት አለን በዚህ ምሽት።
አሁን አድማጮች፣ የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና የሚተነተኑበት የመጽሔቱ ክፍለ ጊዜ ላይ ነን። በቅድሚያ የዕለቱ አብይ ርዕስ
በአዳማ ከተማ ቦሌ ክፍለ ከተማ ፖሊስ ሕገ ወጥ ነው ያለውን አካባቢ ለማፍረስ በሄደበት ወቅት ከነዋሪዎች ጋር በተፈጠረ ግጭት ሁለት ሰዎች መቁሰላቸው ተገልጿል። በተፈጠረው ችግር እጃቸው አለበት ያላቸውን ሰዎች በፖሊስ በቁጥጥር ስር ማዋሉን የከተማው አስተዳደር አስታውቋል። ሙክታር ጀማል ተጨማሪ ያለው ከአዳማ።
በአዳማ ከተማ ቦሌ ክፍለ ከተማ ሶሌ በተባለ አካባቢ ላይ ፖሊስ ሕገ ወጥ ያለውን አካባቢ ለማፍረስ በሄደ ጊዜ ሕዝብና ፖሊስ ተጋጭቶ ቢያንስ ሁለት ሰዎች የአካል ቁስለት ደርሶባቸዋል። ሕገ ወጥ የተባሉ ሰዎችን በተመለከተ ሰዎቹ በአካባቢው ለወራት የቆዩ ዓመትም ያከሉ መኖሩን የገለጹ ሲሆን እስከዛሬ ስንገነባ ማንምም አልጠየቀንም ነው የሚሉት።
ሲሰራ ይታገዳል፣ አይፈረስም። እንኳን አግደው
ስትሰሩ ማንም አላናገራችሁ?
ማንም አላናገርም። ሰርተን ጨርሰን እኛ አፍርሰውብን፣ ይሄም ልጅ እኔም ድጋሚ ሰርተን ነው የገባ ነው።
በዚህ ጉዳይ ተያይዞ በተፈጠረው ውከት ከፍተኛ ተኩስ በአካባቢው ሲሰማ የነበረ መሆኑንና ሰዎች ላይ ጉዳት ለመድረስም ምክንያት መሆኑንም ነው ነዋሪዎቹ የሚያነሱት።
ፖሊስ ጣቢያ ለምን ሄዳችሁት? ልናመለክት ነው በቃ ልጁን አለ ሌላ ጉዳይ ምን አለ?
የቱ የተመታው ልጅ?
አዎ እሱንም ይዘህ እንደ እነሱ ገና ወደዛ ሰንቀርበ በቀባት
ልጅ እዚህ ነው የተመታው?
አዎ እዛ ጋር።
ምን ላይ የተመታው?
አዎ እዚህ ጋር
እግሩ ላይ።
አዎ አንደኛው ደግሞ እዚህ ጋርና
እዚህ ነው የተመታው።
በስተግራ ያለው ቀኝ ነው እንጂ ነው የተመታ።
ሁለቱም እዚህ ነው የተመቱት?
እዚህ ነው የተመታው። እዚህ መንገድ ላይ
እንጂ እዛ አይደለም።
እዛ ሊና ማለክ ነው ይዘን የሄድነው እኮ
ከዚህ ሰፈር ነው። ሁለት ተመተው በጥይት ሐኪም ቤት ናቸው አሉ። በአይኔ አላየሁም፣ እሱን ሰምቻለሁ። ይኸው ቤተሰቦቻቸው እየጮሁ ነው ቁልቁል የሄዱት።
ይህ ረብሻ ተባብሶ ከተማውን በመጣት ነዋሪዎቹ ወደ ክፍለ ከተማው ፖሊስ ጣቢያ የመጡ ሲሆን ተኩሱ በጭማሪ እዛም አካባቢ ሲናወጥ እንደቆየ ነው የአዳማ ከተማ ነዋሪዎች የሚናገሩት። ጉዳዩ መከሰቱን የአዳማ ከተማ አስተዳደር የሚያነሳ ሲሆን በደላሎችና ህገወጥ አካላት ሲካሄድ የነበረው ህገወጥ ግንባታን ለመታደግ በአካባቢው ሲንቀሳቀሱ ከነበረ የጸጥታ አካላትና ማህበረሰቡ ጋር ግጭት መፈጠሩን ነው የአዳማ ከተማ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ለማ ኃይሌ የሚናገሩት።
ህገወጥ ግንባታ እንደ አዳማ ከተማ በተለያየ መልኩ የመሬት ወረራ ለማካሄድ የሚፈልጉ አካላት አሉ። ይሄ ደግሞ በጥቂት ግለሰቦች በተወሰኑ የእኛ መዋቅሮች ቅንብርና የደላላ ቅንብር አንድ ላይ ሆኖ ነው ተግባሩ እየተፈጸመ ያለው። በገንዘብ ተደልለው በገንዘብ አማካኝነት ሌሎች ሰዎች ደግሞ በመሬቱ ተጠቃሚ ለመሆን ተመሳጥረው የሚያደርጉት ጉዳይ ነው። ይሄንን ከህዝብ ኢንፎርሜሽን በተሰጠን መረጃን ተነስተን ነው ወደ ማጣራቱ ገብተን ሰሞኑን መሬቶቹና ቤቶቹ ከተለዩ በኋላ የተሰሩት ህገወጥ ግንባታዎች ከተለዩ በኋላ ተቀናይተን ማፍረስ አለብን ከሚል አንጻር
አቶ ለማ ችግሩን በተመለከተ ግጭት የተፈጠረና ፖሊስ ለመከላከል የተኮሰ ቢሆንም በሰው ላይ ያደረሰው አደጋ በዱላ ነው እንጂ በጥይት አይደለም ነው የሚሉት።
የተኩስ ሁኔታ ተፈጥሯል። ከህዝብ ውስጥ የተተኮሱ ጥይቶች እንደነበሩ በሰዓቱ ተደውሎ ተነግሮ ነበር። ቦታውም ላይ ባልኖር ጥቂት ፖሊሶች ነበሩ። ቦታው ላይ የሚያፈርሱ አካላት ጥቂቶች ነበሩ።
ከፖሊስ ተተኩሷል።
ከተለያየ እንግዲህ ቦታው ላይ ስላልነበር ከላይ ተኮሰ ባልልም ከላሳቸው ላይ ለመከላከል ፖሊስ ይባል። ከህዝብ ውስጥ ደግሞ ህገወጥ ተኩስ አለ። ሰሙት?
በተኩስ የቆሰለ ሰው አለ?
በጥይት የተቆሰለ የለም።
በምሬ የቆሰለው ምን ያልሰው?
በዱላ ነው የተጋጩት። ሁለት ሰው ነው። አንዱ እግሩ ላይ ነው፣ አንዱ ጭንቅላቱ ላይ ነው ተብሏል። ሆስፒታል ሄዷል ሲባል መርማሪ ፖሊስ ሄዶ ጉዳዩን እንዲያጣራ አድርገን በጥይት የተመታ ሰው የለም የሚል መልስ ነው የሰጡት።
ከአካባቢው ነዋሪዎች ተኩስ ተሰምቷል፣ የታጠቁ ሰዎችም አሉ የሚሉትን የአቶ ኃይሌን ነዋሪዎቹ አይቀበሉም። ማንም የታጠቀ አለመኖሩንና በቀጥታ ፖሊስ ብቻ ሲተኩስ እንደነበረ ነው የሚናገሩት።
ከዚህ ከሄዱ በኋላ እዛ ራሱ ዘበር ላይ ተተኮሰ። እዛ ጣይባ በር ላይ መቃብሩ ጋር ከአምሳ ጥይት በላይ ነው። ከዚህ
ማንም የተኩሰው
ፖሊስ ነው። ወረዚያ ትምጥ ወረዚያ ተመለሱ እያለ
ደግሞ ከህዝቡን ተተኩሷል ነው የሚለው። መሳሪያ ያለው አለ?
አንድ ሰው ራሳቸው ነው። አንድ ሰው የተኮሰ የለም ከኛ ውስጥ።
ከዚህ ችግር ውስጥ እጃቸው አለ የሚለው የመንግስት መዋቅርና የአካባቢው የጸጥታ አካላትን በተመለከተ የከተማው አስተዳደር በቁጥጥር ስር እያዋለ መሆኑንም አቶ ኃይሌ ለአሜሪካ ድምፅ ተናግረዋል።
መጀመሪያ የእኛ መዋቅር እጁ ያለበትን ለህግ አቅርበን በህግ መዳኘት አለባቸው የሚል አቋም ይዘን ነው የምበት።
ምን ያህል ሰው ቁጥጥር ስሩ አለ?
አሁን ለጊዜው ሁለት ሰው ታስሯል፣ ይቀጥላል። ሁለት ታጣቂዎች በቁጥጥር ስር ውለዋል። ከዛም ባሻገር ከመሀንዲስም ያሉበት አሉ። እነሱም ጉዳዩ የሚቀጥል ሆኖ
ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ። አዳማ
ሙክታርን አመሰግናለሁ ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ከሊቢያ ጠረፍ በአነስተኛ ጀልባ ተነስተው 10 ቀናት ከፈጀ የሜዲትሬኒያን ጉዞ በኋላ ጣሊያን ገብተው የነበሩ 150 አፍሪካውያን ፍልሰተኞች ወደ መጡበት እንዲመለሱ ተደርገዋል። ፍልሰተኞቹ ጣሊያን የባህር ዳርቻ አቅራቢያ እንደደረሱ በነፍስ አድን ሠራተኞች መርከብ ላይ ለአንድ ሳምንት ሲረዱ መቆየታቸው ተገልጧል። ፍልሰተኞቹ እንዲመለሱ ከመደረጉ በፊት ለሁለት ወራት ለሚጠጋ ጊዜ ጣሊያን ውስጥ እንደቆዩም ታውቋል። መስታወት አረጋው ሊቢያ የሚገኙ ሴት ፍልሰተኞችን አነጋግራ ተከታዩን አጠናቅራለች።
በተባበሩት የስደተኞች መጠለያ በልዩ ጥበቃ ውስጥ እንገኛለን ካሉን ስደተኞች መካከል 8ቱ ሴቶች ከሌላ ሀገር ዜጎች ጋር በአንድ መጠለያ እንደሚገኙም ገልጸውልናል። ባና አረጋይ የ11ኛ ክፍል ትምህርቷን እንዳጠናቀቀች ከኤርትራ ወደ ኢትዮጵያ፣ ቀጥሎም ካርቱም፣ ከዚያም አሁን ወደምትገኝበት ሊቢያ መታለች። የሜዲትራኒያንን ባህር አቋርጠው ጣሊያን ወደብ ከደረሱና ከተመለሱት ስደተኞች መካከል አንዷ ናት።
አንድ አመት አድርገናል እየተሸጥን እየተለወጥን ማለት ነው። ከዛ በኋላ ወደ ባህር ወጣንና 24 ሰዓት ከተጓዝን በኋላ የጣሊያን መርከብ ተቀበለ። 150 ሰዎች እንሆናለን። በጎማ ነው የወጣ ነው። ከዛ በኋላ የጣሊያን መርከብ ተቀበለንና እዛ አንድ ቀን አደረን መርከቡ ላይ ማለት ነው። ጣሊያንን እቀበላለሁ ካለች ወደ ጣሊያን ትገባላችሁ፣ አልቀበልም ካለች ደግሞ ወደ ሊቢያ እንመለሳችኋለሁ አለንና ከዛ አንድ ቀን ካደረን በኋላ ወደ ሊቢያ መልሰው እስር ቤት ውስጥ አስገቡን። አሁን እስር ቤት ቻሪሲካ የሚባል ቦታ እስር ቤት ነው ያለ ነው። ዩኤን ይመጣሉ እንመዘገባለን ምናምን ብለን ስንጠብቅ እስካሁን ማንም አልመጣም፣ አልተመዘገብንም።
እኛ የታሰርንበት አካባቢ ጠቅላላ 8 ከባሪ የመጣ ነው ማለት ነው።
ሁላችሁም ሴቶች ናችሁ ወይስ ህጻናት አሉ? ወንዶች አሉ?
ህጻናት አሉ፣ ነፍሰ ጦሮች አሉ። ከኛ ጓደኞች ውስጥ ከማን አንዷ በቅርብ የወለደች አለች።
አሁን ያላችሁበት ሁኔታ እንዴት ነው? ማለት ምግብ ያቀርቡላችኋል? የምትተኙበት ቦታ ውሃ አለ?
ቤቱ በጣም ጠባብ ነው። ህጻኖቹም ነፍሰ ጦሮቹም እንደኛ ማለት ነው። አንድ ፍራሽ ላይ ለሶስት ሰው ይሰጣል። ሶስት ሰው እንተኛለን። ጠዋት አንድ ዳቦ ይሰጣል። ለምሳና ለራት ደግሞ አንድ ጭልፋ ማንኪያ። ምግቡ ማኮሮኒ ወይም ሩዝ ነው። እና እውነት ነው በጣም ከባድ ሁኔታ ላይ ነው ያለ ነው እኛ።
ሌላዋ ኤርትራዊት ስደተኛ ነፍሰ ጡር ሆና ነው የሜዲትራኒያንን ባህር ለማቋረጥ አነስተኛ ጀልባ ላይ ከሌሎች ስደተኞች ጋር የተሳፈረችው። አስጨናቂውን የጀልባ ጉዞ ለቀናት ተጉዛ ጣሊያን ለመግባት ግን አልቻለችም። ወደ ሊቢያ ከተመለሱት መካከል አንዷ ናት። በመጠለያው ወንድ ልጇን ከተገላገለች ገና አንድ ወሯ እንደሆነ የምትናገረው ይቺው ስደተኛ አራስ ልጇም እሷም በህመም ላይ እንደሚገኙና ሕክምና ማግኘት እንዳልቻሉ ለቪኦኤ ትገልጻለች።
ወደ አሚን ሐኪምና ወስ ላይ ልጄ ታሞ ሐኪም ቤት አንድ ቀንም ሂዶ አያውቅም። ስጠይቃቸው የለም የለም ነው የሚሉኝ እና በጣም ተጨንቄ ነው ያለሁት በልጄ ታሞ። እሷ ራሷ ታማ ልጇን እንኳን መንከባከብ አትችልም። እኛን ልጁ ራሱ ምን ይዘው ሰለሰ ማዕትም ሽገር ቤቢ ሰለሰ ቀን አንድ ወርዋ ነው ዛሬ።
የት ነው የወለደችው ልጇን?
እዚህ ግቢ ውስጥ ከገባን በኋላ ነው የወለደችው። ከኛ ጋር ነው የመጣችው ከባህር መርከብ ላይ ተሳፍራ ነበር አው እኛ ጋር።
ትርጉዝ ሆነሽ እንዴት ደፈርሽ? የልጁስ አባት የት ነው ያለው? በያት
እንስቱ ኸን ክሲ ከመጀር ከደፊር ከና መርከብ ተሰቀልኪ
ወንተ ምርጫለን አሁን ተገብራብኩ ስለኝ
እዛ የነበርንበት መግዘም ጥሩ ሁኔታ ላይ ስላልነበርኩኝ በቃ እኔ ወደ ባህር መውጣት መረጥኩኝ። የልጁ አባት ደግሞ እዚህ ነው ያለው፣ ግን አግኝተው አታውቅም። ወንዶች ጋር ነው ያለው እሱ። ከተወለደ ጀምሮ ልጁን አይቶ ያውቅም እሱ ራሱ።
በኢትዮጵያ ተቀስቅሶ በነበረው የፖለቲካ እንቅስቃሴ ውስጥ ወንድሜ ከፍተኛ ሚና ስለነበረው እሱን ለማሰር በመጡ የመንግስት አካል ነን በሚሉ ሰዎች ከፍተኛ ጾታዊ ጥቃት ስለደረሰብኝ ነው ለስደት የተዳረግኩት የምትለዋ ኢትዮጵያዊት በሊቢያ በእስር ላይ ከሚገኙት መካከል አንዷ ናት። ስሟን እንድንጠቅስ አትፈልግም።
እና አምቦ ከተማ ላይ በሚደረገው ሰላማዊ ሰልፎች ከወንድሜ በጣም ተሳታፊ ነበረ። ወንድሜን በመፈለግ ዙሪያ እኔም በጣም ጉርተው ነበር፣ እዚያ ያሉት ሰዎች ማለት ነው። ዛሬ ላይ ማላ ራቸው ብዙ አሳፋሪ ነገሮች በህይወት ያልፈዋል እና ያንን ነገር እዛ ወኜ መቋቋም አልቻልኩም። አሁን ላይ ቤተሰቦች የት እንዳሉ ራሱ አላውቅም። እኔ በዛ ምክንያት ሁሉንም ነገር ትቼ ነው የወጣሁት። የበለጠ መከራን እሸሻለሁ ብዬ ወደ መከራ ነው ህይወቴን የዘፈኩት። ብርሃን ያለው ብዬ ጨለማን የበለጠ ራሴ ላይ እየጠራሁ ነው። በጣም ተስፋ ቆርጫለሁ እኔ በህይወቴ በእውነት ለመናገር ማለት ነው።
ምን ያህል ጊዜ ሆንሽ አሁን ከወጣሽ ከሀገር?
ከሀገር ከወጣሁ እኔ ወደ 3ኛ አመት እየገባሁኝ ነው።
አሁን ወደ ኢትዮጵያ መመለስ ቢቻል ትመለሻለሽ?
እስቲ ምን ቀረኝ ብዬ ልመለስ? ምን ቀረኝ? ከጓደኞቼ በታች ወደ ሆንኩበት ምንም የቀረኝ ነገር የለም። እዛ መሆኔ ራሱ ያንን ጥቁር ጨለማ ያስታውሰኛል። እነዛን ቀኖች ደግሞ መልሼ ማየት አልፈልግም። ያ ሁሉ ካለፈ በኋላ የቤተሰቦቼን አይነት ዴታ ያለው ወንድሜ በእኔ ምክንያት የተፈጠረውን ነገር እያለ ህሊናውን እየበላው እስካሁን እንዴት አድርጌ ፊታቸው ቆማለሁ? እስቲ ንገረኝ አንቺ።
አይዞሽ።
በጣም የሚያስጠላው ስት ነበር። እኔ መቼም አላስበው መቼ ምን በወት ደግ የሚባላት ጥሩ ደስ ይለኛል። ቤተሰቦች ፊት ነበረ እነሱ ምሽት በታሪክ ቀርበው የሰው ልጅ ያናዋል እንዴት ይጨክናል፣ የሰው ልጅ ያናዋል አውሬ እንዴት ይሆናል ነበር። ከና አሁንም የተሻለ የለም ያው ነው። ወንድሜን ፍለጋ ላይ ነበረ። ተጠቁሞበት ቤት ድረስ ነበር ይመጡ።
ታስታውሻቸዋለሽ? ሰዎቹን ቢያሳዩሽ መልካቸውን?
አላስታውሻቸውም።
ስንት ናቸው?
ይህንን ችግር ሶስት ነበሩ።
ስሟንና ኢትዮጵያ የኖረችበትን ክልል በግልጽ መናገር ያልፈለገች ሌላኛዋ ስደተኛ በግል ግጭት ምክንያት ወንድሙን በሞት ካጣውና ራሱን ለማዳን ሀገር ጥሎ ከተሰደደው ባለቤቷ ጋር በተለያየ እስር ቤት ውስጥ እንደሚገኙና ለመተያየት እንኳን እንዳልቻሉ ትናገራለች።
እዚሁን ያሉት ግን አንድ ግቢ ውስጥ ናቸው። እነሱን ማግኘት አንችል፣ ማውራት አንችል። አሁን ስራ ምናምን ብለው ይዘዋቸው ወጥተው የሉም እዚህ መሆናቸውን አሁን ወጥቼ ራሱ ጠይቄ የለም እዚህ ከዚህ ውጭ ነው ምናምን ነገር ተብያለሁ። ብቻ አስቸጋሪ ነው። ማየት አንችልም አንችልም። እነሱን በጣም በቃ ምን ብዬ ልንገርሽ፣ በጣም ብዙ ስቃይ ነው እዚህ ያለው ነገር።
አሁን ምንድን ነው የምትጠብቁት? እምልሽ ወደ ሀገር የመመለስ ሀሳብ አላችሁ ወይስ አሁንም ጠብቃችሁ ወደ ጣሊያን ወይም ወደ ሌላ አውሮፓ ሀገር መሄድ ነው የምትፈልጉት?
ምንም ሁሉም ነገር ግራ ነው የሚገባሽ፣ ታውቂያለሽ። ለሀገርም ስትመዘግቢ በጣም ነው የምትቆዩ። ሀገር ደግሞ መግባት አንችልም እኛ እንደነገርኩሽ ነው። ሊገሉት ነው የሚፈልጉት።
እነማን ናቸው ሊገሉት የሚፈልጉት?
እዛ ማለት ነው ያለበት አካባቢ ላይ ባለው ነገር ነው የሚፈልጉት ምናምን።
ከ650,000 በላይ ስደተኞች እንደ አውሮፓውያን አቆጣጠር ከ2014 ዓ.ም ጀምሮ ጣሊያን ወደቦች ደርሰዋል። ስደተኞችን ለሚቃወመው የጣሊያን መንግስት ድጋፍ ሰጪው ድምጽም እየጨመረ መጥቷል። የመንግስትን መግዘፍ የማይደግፈው የጣሊያን መንግስት ሌሎች የአውሮፓ ሀገራት ኃላፊነታቸውን ለመጋራት እስኪስማሙ ድረስ ማንኛውንም ስደተኛ እንደማይቀበል ቀድሞ ሲያስታውቅ ቆይቷል።
አመሰግናለሁ መስታወት ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ ሩሲያ በሶሪያ የእርስ በርስ ጦርነት ውስጥ ያላትን ሚና እያወገዙ ናቸው። በሌላ በኩል የሶሪያ መንግሥት በሕዝቡ ላይ ተጨማሪ የኬሚካል ጥቃት እንዳይከፍት ሩሲያ እንድታቆመው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ጫና እያደረገ ነው ተብሏል። ሪፖርተራችን ካርላ ባብ ከፔንታገን ያጠናቀረችው ዘገባ አለ። አዳነች ፍሳዬ ታቀርበዋለች።
ሶሪያ ውስጥ ለሰባት ዓመታት ያህል ሲካሄድ የቆየው ጦርነት የማቆም ምልክት አይታይበትም። ምክንያቱም ሩሲያ የሶሪያውን የባሻር አልአሳድን መንግሥት በመደገፏ ነው ሲሉ የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ ትላንት ለጋዜጠኞች ተናግረዋል።
እዚያ የሚያገባቸው ነገር የለም። የእኛ ዓላማ የሶሪያ የእርስ በርስ ጦርነት ወደ ጄኔቫ እንዲያመራ በማድረግ የሶሪያ ሕዝብ በአሳድ የማይመራ አዲስ መንግሥት ለመመስረት እንዲችል ነው።
የሶሪያ አማጽያን በሩሲያና በኢራን የሚደገፈውን የሶሪያ ወታደራዊ ኃይልን በሀገሪቱ ምስራቅ ክፍል እየተዋጉ ነው። ዩናይትድ ስቴትስ ደግሞ በምስራቅ በኩል እስላማዊ መንግሥት ነኝ የሚለውን ጽንፈኛ ቡድን የሚዋጉትን የአካባቢው ኃይሎችን ትረዳለች። የዩናይትድ ስቴትስ ወታደራዊ ኃይል በሶሪያው የእርስ በርስ ጦርነት ውስጥ አልገባም ማለት አይደለም። የሶሪያ መንግሥት በሲቪሎች ላይ ኬሚካል መሳሪያ መጠቀሙን ለመበቀል ሲሉ ፕሬዚደንት ትራምፕ ሁለቴ በሶሪያ ኃይሎች ላይ የአየር ድብደባ እንዲካሄድ አድርገዋል። በያዝነው ሳምንት ሌላ የክሎሪን ጥቃት ሊኖር እንደሚችል ሩሲያ ፍንጭ ከሰጠች በኋላ ሶሪያ ላይ የኬሚካል ጥቃት ቢካሄድ ትዕግስት እንደማይኖር በመግለጽ ማቲስ አስጠንቅቀዋል።
I will assure you that Department of State has been in active communication.
ላረጋግጥላችሁ የሚፈልገው ነገር ሩሲያ የኬሚካል መሳሪያ ጥቃት እንዳይካሄድ እንድትከላከል ለማድረግ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር በቅርቡ ከሩሲያ ጋር ሲነጋገር የቆየ መሆኑን ነው።
እስላማዊ መንግሥት ነኝ የሚለው ጽንፈኛ ቡድን በክልሉ ይቆጣጠረው ከነበረው ግዛት ከሁለት ከመቶ ያነሰውን ክፍል ለማስቀረት በሚዋጋበት በአሁኑ ወቅት የአሜሪካ ወታደሮች ከሶሪያ እንዲወጡ ፕሬዚደንት ትራምፕ ጥሪ አድርገዋል።
አሁን ጊዜው ነው። አዎ ጊዜው ነው። እስላማዊ መንግሥት ነኝ በሚለው ቡድን ላይ ትልቅ ስኬት አግኝተናል። በማንኛውም ወገን ላይ ወታደራዊ ስኬት እናገኛለን። ሆኖም ወደ ሀገራቸው የሚመለሱበት ጊዜ ደርሷል። ስለዚህ ጉዳይ በጥሞና እያሰብንበት ነው።
የመከላከያ ሚኒስትር ማቲስ ግን ገና የቀረን ስራ አለ ይላሉ። በኤፍረትስ ወንዝ ሸለቆ ላይ የመሸገውን እስላማዊ መንግሥት ነኝ የሚለውን ቡድን ማሸነፍ አለብን። የሀገራቸውን የጸጥታ ደህንነት ራሳቸውን ችለው እንዲጠብቁ በሚያስችል ደረጃ ማሰልጠን ይኖርብናል ብለዋል።
የአገር ውስጥ ኃይሎች የጸጥታውን ለመጠበቅ ከቻሉ እስላማዊ መንግሥት ነኝ የሚለው ቡድን እንደገና ሊመለስ ከማይችልበት ሁኔታ ጋር በሚያመች መልኩ ወታደራዊ ኃይላችን ለመቀነስ እንችላለን። ሆኖም አሳድ ለፈጠሩት ችግር መፍትሄ ማግኘት ላይ ነው የሚያጠነጥነው።
ይህ መፍትሄ ታዲያ በተባበሩት መንግስታት ድርጅት የጄኔቫ የሰላም ሂደት በኩል ከሶሪያ ህዝብ ነው መምጣት ያለበት ሲሉ ማቲስ አክለዋል።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ስርጭት ነው እያደመጣችሁ ያላችሁት። የሚቀጥለው በኢትዮጵያ አየር ትራፊክ ባለሙያዎች አድማ ላይ ከኢትዮጵያ ሲቪል አቪዬሽን ባለሥልጣን ጋር ሰሎሞን አባተ ያደረገው ቃለ መጠይቅ ተከታይ ክፍል ነው።
የኢትዮጵያ ካሏት የአየር ትራፊክ ባለሙያዎች ግማሽ ያህሉ ከትናንት በስቲያ ሰኞ አንስቶ አድማ መጥተዋል። ጥያቄዎቻቸው የመብቶችና የክፍያ መሆናቸውን የባለሙያዎቹ ማህበር መሪ ለቪኦኤ ገልጸው ነበር። ለመሆኑ የአየር ትራፊክ ቢስተጓጎል ወይም የሀገሪቱ አየር ቢዘጋ በሀገሪቱ ላይ ሊደርሱ የሚችሉ ጉዳቶች ምንድን ናቸው? ትናንትና ከኮሎኔል ወሰንየለ ሁነኛው የኢትዮጵያ ሲቪል አቪዬሽን ባለሥልጣን ዳይሬክተር ጀኔራል ጋር የጀመርነው ውይይት አለ። ለዚህ ጥያቄ መልስ በመስጠት ይቀጥላሉ ኮሎኔል።
የአየር ክልሉ ከተዘጋማ አንደኛ እንደሚታወቀው አዲስ አበባ የአፍሪካ ዋና ከተማ ተብላ የምትቆጠር የአፍሪካ አንድነት ድርጅት መቀመጫ፣ ብዙ ዲፕሎማቲክ ስራዎች የሚሰሩበት ብሔራዊ አየር መንገዱ በአፍሪካ ትልቁ የሆነ በቀን ውስጥ ብዙ በረራዎች የሚስተናገድበት በመሆኑ ሊደርስ የሚችለው የኢኮኖሚ፣ የሶሻል፣ የፖለቲካል ሁኔታው እጅግ ከፍተኛ ጉዳት በህዝብ ላይ በሀገር ላይ ይደርሳል። ይሄ ጥያቄ ነው። ብሔራዊ አየር መንገዱ በቀን ውስጥ የሚያደርጋቸው በረራዎች በሙሉ ይስተጓጎላሉ ማለት ነው። የእኛን አየር ክልል አቋርጠው የሚሄዱ የውጭ አየር መንገዶች፣ እኛ ሀገር የሚመጡ የውጭ አየር መንገዶች በዛው መጠን ይስተጓጎላል። ይሄ በቀጥታ በህዝብና በመንግስት ጥቅም ላይ ቀጥታ ያነጣጠረ ነው። ከዚህ አኳያ እንግዲህ ቅድም እንዳልኩት ይሄ እንዳይሆን ነው ከእነሱ ጋር የሰለጠኑ የእነሱ አስተማሪዎች የሆኑ በቃ ይሄ መሆን የለበትም፣ ጥያቄ መብት ነው፣ ግን ስራ እየሰሩ ጥያቄውን ማቅረብ ይገባቸዋል ብለው የሚያምኑ ሰዎች፣ ሙያተኞች ገብተው ስራውን አሁንም እየሰሩ ናቸው። አካባቢ አሁንም ያለሁት እታወሩ ላይ ነኝ ያለሁት። ይሄ ስራ በአግባቡ እየተሰራ ነው። አሁን
ኮሎኔል፣ መቼም የሲቪል አቪዬሽን ወይም በአጠቃላይ የበረራዎች ጉዳይ ከንግድ ጋር የተያያዘ ብቻ አይደለም፣ ሌሎችም ብዙ ሁኔታዎች አሉ። እርሶም እንደተቋቋሙት
ትክክል
የኢትዮጵያ ብቻም ጉዳይ አይደለም። ይሄ በዓለም አቀፍ መረብ ውስጥ ያላችሁ ናችሁና በዚህስ ዓለም አቀፍ የሲቪል አቪዬሽን እንቅስቃሴዎች ውስጥ ሊደርስ የሚችለው ሁኔታ ምን ይመስላል?
የዓለም አቀፍ ሲቪል አቪዬሽን በአጠቃላይ ዋናው ዓላማው ሴፍቲ የተጠበቀ፣ ሴኪሪቲ የተጠበቀ፣ ደህንነቱ የተጠበቀ ማለት ነው። የአየር ክልል መስተንግዶ የማረፍ የመነሳቱም የማቋረጡም በጥብቅ ክትትል የሚከታተለው ለዚህም የሚሰራ ነገር ነው። ስለዚህ ከዚህ አኳያ ማንኛውም የአየር ትራንስፖርት ተሳፋሪ ደህንነቱ ተጠብቆ እንዲሄድ፣ እንዲያርፍ፣ እንዲነሳ ይፈልጋል። ዋናው አሁን እንዲህ አይነት ነገር ሲፈጠር እኛ የተክተን የምናሰራቸው ሙያተኞች ብቃት ያላቸው ብቃታቸው የተረጋገጠ መሆኑን እንድናረጋግጥ ምክር ይሰጠናል። ከዚህ ውጪ በሌላ ሀገር ሉዓላዊነት ኢንተርናሽናል ሲቪል አቪዬሽንም የሚለው ነገር ምንም ነገር የለም። ነገር ግን ተሳፋሪው ደህንነቱ የተጠበቀ አገልግሎት እንዲሰጥ ያሰለጥናል። እንዲህ አይነት ሁኔታ ሲፈጠርም አድቫይስ ያደርጋል ማለት ይመክራል።
ቅድም እንደገለጹልኝ ኮሎኔል ወሰንየለህ፣ ሞንትሪያል የሚገኘው ዓለም አቀፍ የሲቪል አቪዬሽን ድርጅት ለትራፊክ ተቆጣጣሪ ባለሙያዎች ብቻ ሳይሆን በአጠቃላይ ለሰራተኞቻችሁ ለአስተዳደር፣ ለአያያዝ፣ ለደሞዝና ለመሳሰሉት የስልጠናና የሙያ ብቃት ደረጃ ብቻ ሳይሆን ሌሎችም የአስተዳደር ሁኔታዎች ውስጥ የሚያወጣው ዝቅተኛ የሚባል ደረጃ የለም፣ ሚኒመም የሚባል
በጣም ጥሩ ጥያቄ ነው። በዓለም አቀፉ ሲቪል አቪዬሽን ይሄን ያህል ክፍሉ ብሎ በቁጥር አያስቀምጥም። ነገር ግን ምን ይላል እንዲሁ አስተያየት ወይም ፕሮፖዛል ብንለው የተሻለ ማለትም ከኦፕሬተር የምንለው ኤርላይኖችን ነው። ቢቻል እኩል አለበዛ እዛ አካባቢ የሆነ እንደ ሀገሪቷ ተጨባጭ እንደየሀገሩ ተጨባጭ ሁኔታ ይከፈላቸው የሚል ፕሮፖዛል አለ እና ይሄ የሚልበት ምክንያት ለምሳሌ ያህል የአየር ትራፊክ ተቆጣጣሪ ብቻ አይደለም እዚህ የሚሰራው ሬጉሌተሪ ወይም እዛ በእናንተ ጋር ፌደራል አቪዬሽን አድሚኒስትሬሽን እንደሚባለው የአየር መንገዶችን የሚቆጣጠሩ ኢንጂነሮች፣ ፓይለቶች፣ ኤሮኖቲካል ኢንጂነሮች ማለት ነው፣ የኤሮድሮም ኢንጂነሮች በብዛት የያዘ ስለሆነ እኛ ጋር እነዚህ ያሉ እነዚህንም አቅማቸው ትልቅ የሆነ ስኪል ሊሆኑ ሙያተኞችን ለማያዝ እንድንችል ክፍያቸው የተስተካከለ እንዲሆን አድቫይስ ያደረገ ይመክረናል። ወይም ለመንግስት ይሄ ነገር እንዲሆን የተቀመጠ ሀሳብ አለ በአይካኦ ዶክመንት ውስጥ።
እናንተ ታዲያ ያንን ታሟላላችሁ?
በእርግጥ አገሪቷ የምትችለውን እስካሁን ድረስ ባለው እኛ በሲቪል ሰርቪስ ሚኒስቴር ስር ነን። ከሌሎቹ የሲቪል ሰርቪስ ሚኒስቴር ሰራተኞች እስካሁን ባለው ቀደም ብሎ ባለው ጊዜ የተለየ ከፍ ያለ ስኬል ነው የሚከፈለን። እንደዛ ነው ሲከፈለ የነበረው። ነገር ግን ይሄ በየጊዜው መሻሻል ስላለበት አጠቃላይ የሀገሪቷ ኢኮኖሚ፣ አጠቃላይ የገበያው ሁኔታ ያገናዘበ ክፍያ እንዲከፈል ያው ጥያቄውም ከዛ መሰረት ነው መስሪያ ቤቱ የጠየቀው። መንግስትም ትክክል አይደለም አላለንም እስካሁን። ያው በአንድ ጊዜ ስለማይመለስ ብቻ ተጠምቶ ይመለስ ከሚል አኳያ ካልሆነ በስተቀር እንግዲህ ስንት መከፈል አለበት ኢትዮጵያ ውስጥ የሚለው በጥናት የሚመለስ ነው። ከዚህ አኳያ ነው አይደለም ብሎ ለመመለስ ትንሽ ያስቸግራል። ነገር ግን በየጊዜው እየተጠና ሰራተኛው በቂ የሆነ ለምሳሌ ያህል እነዚህ ሬጉሌተር የሆኑት ወይም ተቆጣጣሪ የሆኑት በቂ ደሞዝ ካልተከፈላቸው ወደ ተለያየ ሀገር የተለያየ አየር መንገዶች ጋር የመሄድ እድላቸው ሰፊ ስለሆነ ብዙ ጊዜ ይሄ ተጠብቆ እንዲሄድ እንታገላለን። ነገር ግን አሁን ቁጥሩ ይሄ መሆን አለበት የለበትም ብሎ መናገር ትንሽ ያስቸግራል።
እናንተ ከውጭም ቢሆን የአየር ትራፊክ ተቆጣጣሪዎችን ቀጥራችሁ ልታሰሩ እንደምትችሉና ስራው እንደማይቆም ገልጸዋል ኮሎኔል ወሰኔ ለሁነኛው። ከውጭ አንድ የአየር ትራፊክ ተቆጣጣሪ ቢቀጥሩ እርሶ አሁን እነዚህ ሰራተኞች ከጠየቁት ዝቅተኛ ክፍያ በተሻለ ደሞዝ ወይም በዛ ደሞዝ ያገኛሉ?
አሁን ጥያቄው መሆን አለበት ጥያቄው ማግባብ የሚሆነው ለዚህ ለሚከፈለው እና ከውጭ ተቀጥሮ ለሚከፈለው ሰው የማነጻጸር ጉዳይ ጉዳይ ሳይሆን የሚቀጠረው እኮ የአየር ክልሉን ለጊዜው እንዳይዘጋ ወይም ሀገሪቷ ከአየር ክልሉ መዘጋት የሚደርስባትን ጉዳት ለመታደግ እንጂ በቋሚነት የዚህ አይነት ሙያተኛ ከውጭ ቀጥሮ ለማቆየት አይደለም። ነገር ግን ምንድን ነው የሚደረገው እንዲህ አይነት ነገር ሲሆን ያው ለጊዜው የተከፈለው ዋጋ ተከፍሎ ለአጭር ጊዜ ነው። ከዛ ብዙ የሚሰለጥኑ አካሎችም ስላሉ አሰልጥኖ ወይም እነዚሁ ሰራተኞች አሳምኖ ወደ ስራ ማስገባት እንደ አማራጭ ነው እንጂ ከሚከፈላቸው ከሚገባና ለአጭር ጊዜ ተቀጥሮ የሚመጣ ሙያተኛን ማወዳደር ትክክል አይሆንም። ምክንያቱም ይሄ መፍትሄ የሚወሰደው የአየር ክልሉን እንዳይዘጋ ብቻ ነው።
ለመሆኑ የኢትዮጵያ ሲቪል አቪዬሽን ባለስልጣን ለማን ነው ተጠሪነቱ?
ለትራንስፖርት ሚኒስትሪ።
ይሄ ችግር እስከ መቼ ይዘልቃል? የሰራተኞቹ ጥያቄዎች መቼ መፍትሄ ያገኛሉ ይላሉ ኮሎኔል ወሰኔል?
የሰራተኞች ጥያቄዎች የተለያዩ ጥያቄዎች ናቸው። የደሞዝ ጥያቄውን እኔ መንግስት በአጭር ጊዜ ጥናቱን እንዳቀረምለት በአጭር ጊዜ መልሰዋል የሚል ተስፋ ነው ያለኝ። በእርግጥ በትክክል በዚህ ቀን ይጨርሳል ብዬ መናገር ይከብደኛል። ነገር ግን ጥናቱ እንዳለቀ ጥናቱ ረጅም ጊዜ አይፈጅም። በእኔነት ጥናታችንን በሚቀጥለው ሳምንት ውስጥ እናቀርባለን። ምክንያቱም አጥኚው አካል በሚቀጥለው ሳምንት እንደሚያስረክበን ነግሮናል። ከዛ ወደ መንግስት አቅርበን እንግዲህ የሚወሰንበትን ጊዜ በእኔ ደረጃ ልለው አልችልም። በአጭር ጊዜ መልሱልናል ብዬ ተስፋ አደርጋለሁ።
ኮሎኔል ወሰኔ ለሁነኛው የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ስራ አስኪያጅ ለሰጡኝ ማብራሪያ አመሰግናለሁኝ።
እኔም አመሰግናለሁ። ያው እንግዲህ ሁላችንም የኢትዮጵያ አየር ክልል እንዳይዘጋ የበኩላችንን አስተዋጽኦ ማድረግ አለብን። ሰራተኞቻችንም ደስተኛ ሆነው እንዲሰሩ የእኛ ምኞት ነው፣ የሁላችንም ፍላጎት ነው። ይህን ለማድረግ የሚቻለውን ጥረት እናደርጋለን። እኔም አመሰግናለሁ። በጣም አመሰግናለሁ። ደህና ደሩ።
ሰለሞን በጣም አመሰግናለሁ። እኔም ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢትዮጵያውያን በአሜሪካ ቦታውን ለዛሬ ባይጠብቅም የረቡዕ ተራውን ግን አልለቀቅም።
ለነገሩ እምብዛም አድራቅም አዲሱ ምንም እንኳን ከወትሮ ለየት ያለ ቢመስልም የዛሬው ርዕስ ሰሞኑን ድንገት በሞት የተለዩ አንድ ኢትዮጵያዊን ለማስታወስና ስራቸውንም ለመዘከር የተዘጋጀ ነው። በአዲሱ በቅርብ ከሚያውቋቸው ሰዎች ጋር ያደረግከውን ውይይት እንግዲህ እንከታተል እስቲ።
አዎ፣ ዛሬ ለየት ይላል ዝግጅቴ። ኢትዮጵያውያን እንደ ማንኛውም ሰው አሜሪካ ውስጥ ሰርተው ይኖራሉ፣ ኖረውም ያልፋሉ። ሕይወት እንግዲህ እንዲሁ አይደለች፣ መኖር መኖር፣ ኖሮ ኖሮ ደግሞ ማለፍ። ቀደም ብሎ እንደተገለጠው ዛሬ በዚያ ረገድ ነው ዝግጅት ያተኮረው። አቶ ዘውዴ ሙለታ ይባላሉ። ተምረው ከተመረቁበት የአስተዳደር ወይም የማኔጅመንት ሙያ ይልቅ በኦሮሞ ዲሞክራሲያዊ ግንባር ውስጥ ለኢትዮጵያ አንድነት ባበረከቱት መልካም ተግባር ነው ይበልጥ የሚታወቁት። የሚያውቋቸው ሁሉ ዘውዴ ዛሬ ኢትዮጵያዊነት እንዴት ይዘመርለት ሱስ መሆኑ ሲመሰከርለት በህይወት ቆይቶ ቢመለከተው ምንኛ ደስ ባለው ነበር የሚል አንድ የጋራ ጸጸት አላቸው። ለኦሮሞ ንቅናቄ እንደ መሰረት የሚቆጠሩት ግራንድፋደር ኦፍ ኦሮሞ ሙቭመንት ተብለውም የሚታወቁት አቶ ዘውዴ ሙለታ በኦሮሞና በአማራ ማህበረሰብ መካከል ያለውን ክፍተት ለመዝጋት የማይናቅ ሚና እንደተጫወቱ ከሚመሰክርላቸው በተጨማሪ በራሳቸው አንደበት በህይወት ሳሉ ለኢትዮጵያ የበጃል ያሉትን የመፍትሄ ሐሳብም ጠቁመዋል።
የመፍትሄው ሐሳብ እኔ እንደሚመስለኝ አሁን በየእስር ቤቱ ታጉረው ያሉትን የፖለቲካ እስረኞች አሁን ህዝቡ ከዳር እስከ ዳር እያለ ያለውን ነገር በማንሳታቸው ነው የታሰሩት። ጋዜጠኞቹ፣ የፖለቲካ መሪዎቹ፣ ሌሎችም አክቲቪስቶች ሆኖ እነዚህን ያለምንም ቅድመ ሁኔታ መፍታቱ ጥሩ ጅምር ሊባል ይችላል። ሁለተኛ፣ አንዳንድ እጅግ በጣም አሳሪና አፋኝ የሆኑ ህጎቻቸውን ለምሳሌ የጸረ ሽብር ህግ የሚባለውን አይነት በአስቸኳይ ማንሳት ለሁሉም ተቃዋሚ ድርጅቶች አገር ውስጥ ኖሩ አልኖሩ፣ የትጥቅ ትግል አነሱ አላነሱ፣ በሰላማዊ ትግል ታገሉ አልታገሉ ጥሪ ማድረግ መታለፍ የሌለበት ጉዳይ ነው ብዬ ነው ማምነው። በአራተኛ ደረጃ ይሄ በየመንደሩ የተሰራጨውንና ህዝቡ መፈናፈኛ እያሳጠ ያለውን አፋኝ ገዳይና ዘራፊ ሰራዊታቸውን ከየክልሉ በአስቸኳይ ማስወጣት ይኖርባቸዋል፣ እውነት ለኢትዮጵያ ህልውና የሚያስቡ ከሆነ። ሁሉም የኢትዮጵያ ጉዳይ የሚመለከታቸው የፖለቲካ፣ የሲቪክ፣ የትኛውም ስም የሚሰጣቸው የኢትዮጵያ ህዝብ የሚያምንባቸው፣ የሚሰማቸው፣ የሚከተላቸው ታዋቂ ሰዎች ጭምር ያሉበት አገራዊ የሆነ የእርቅና የብሔራዊ መግባባት ጉባኤ አድርጎ የሽግግር ስርዓት ማመቻቸት መጀመር ነው እኔ መውጫው ነው ብዬ የማምነው።
በቅርብ የሚያውቋቸው ሶስት ወዳጆቻቸው ምስክርነት ሰጥተውላቸዋል። ከድርጅታቸው የኦሮሞ ዲሞክራሲያዊ ግንባር ዶክተር መስፍን አብዲ አንዱ ናቸው። እውቀታቸው እንዴትና ከየት እንደጀመረ ከሚገልጡበት ይነሳሉ።
መጀመሪያ የተዋወቅነው ኦነግና ቅንጅት ጋራ ኤኤፍዲ የሚባል ድርጅት አቋቁሞ ነበረ። በዛን ጊዜ ነው ለመጀመሪያ ጊዜ የተዋወቅነው።
የዲሞክራሲና የነጻነት ህብረት ወይም እንደማለት ነው።
ህብረታ ያንን እንቅስቃሴ በመደገፍ መሳተፍ ሲጀምር ነው የተዋወቅኩት። ከዛ በኋላ የኦሮሞ ዲሞክራሲያዊ ግንባርን ለመመስረት በተደረገው እንቅስቃሴ ውስጥ አብረን በተሳተፍንበት ወቅት ነው። ደግሞ ኢትዮጵያ ሀገራዊ ንቅናቄን ከግንቦት ሰባት፣ ከአፋር ነጻነት ግንባርና ከሲዳማ ድርጅት ጋራ ለመመስረት በተደረገው እንቅስቃሴ ውስጥ ግንባር ቀደሙ ሚና የተጫወተው አቶ ዘውዴ ነው። አብሬው ስሰራ ከነበሩት ሰዎች ውስጥ ከማውቃቸው ሰዎች ውስጥ ሁለት ትልቅ ግምት የሚሰጡት ነገሮች አሉት። አንደኛ ሰውን በጣም የሚያከብር ትሁት ነው። ከሰዎች ጋራ በአጭር ጊዜ ውስጥ መግባባት የሚችል እና ከማንኛውም ሰው ጋር አብሮ ለመስራት ትልቅ ችሎታ ያለው ሰው ነው። ሁለተኛ ኢትዮጵያን በሚመለከት አሁን ዛሬ ብዙዎቹ የደረሱበትን ግምጋሜ እሱ ቀድሞ ነው የደረሰበት። ኢትዮጵያን የሚያያት ህዝቦቿ በእኩልነት የሚያዩዋት ሀገር እንድትሆን ኢትዮጵያውያንን ከያሉበት በማሰባሰብ በተደረጉ እንቅስቃሴዎች ውስጥ ብሔር ዘለል የሆነ ግንኙነት እንዲዳብር የኢትዮጵያ የወደፊት ራዕይ በሁሉም ዘንድ እንዲሰጥ በማድረግ ያለው አስተሳሰብ እና አመለካከት ብዙዎቹን የሚማርክ ትልቅም ስራ ብዬ የምወስደው ብዙዎቹን አዲስ ግንዛቤ ለማስጨበጥ የቻለ ሰው ነው ብዬ ነው የምወስደው። በቅርብ ጊዜ ውስጥ ወደ አገር ቤት ተመልሶም ያለው የተጀመረውን እንቅስቃሴ ለማገዝ ሀሳብም ነበረው፣ ፍላጎቱም ነበረው። በምን አይነት ሁኔታ ለዚህ እንደደረሰ አናውቅም፣ ለመገንዘብም ያዳገተን ነው።
በእርስዎ በኩል ዶክተር መስፍን እንዲህ መታወስ አለበት ዘውዴ የሚሉትን ነጥብ እስቲ ይንገሩኝ። እንዴት እናስታውሳቸው? እንዴት እናክብራቸው?
አቶ ዘውዴን ማስታወስ የሚገባን እና ማክበርም የሚገባን በአንድ ቁም ነገር ነው። ዛሬ ነው ቦለማ መገርሳ ኢትዮጵያዊነትን አንስተው ሲናገሩ ዶክተር አብይ ጠቅላይ ሚኒስትራችን ኢትዮጵያ ለኢትዮጵያዊነት አዘልቀው ሲናገሩ እሱ ከአመታት በፊት ይላቸው የነበረና ማለት ብቻ ሳይሆን በውጭ ዓለም ድልድይ ሆኖ ህዝቦችን ለማገናኘት የሰራ ሰው ነው።
በእውነት በብዙ መንገድ ይታወሳሉ። በርቱ፣ እግዚአብሔር ያጽናችሁ።
አንተም ይሄንን እድል ስለሰጠንና ስለዚህ ውድ ወዳጃችን ይሄንን ሀሳብ ለመስጠት በመቻሌ አመሰግናለሁ።
ኢትዮጵያዊነት ሱስ ነው ተብሎ ዛሬ እንዲህ በይፋ ሳይነገር ነው አቶ ዘውዴ በአደባባይ የመሰከሩለት ይላሉ ቀጣዩ መስካሪያቸው። ግሎባል አላያንስ በተባለው ምግባረ ሰናይ ድርጅት ኦፕሬሽን ውስጥ የሚያገለግሉት አቶ ዳኛቸው ተሾመ ከካሊፎርኒያ ለኔ አቶ ዘውዴ ይላሉ አቶ ዳኛቸው።
ለኔ አቶ ዘውዴ ኦሮ አማራ የሚባል ሙቭመንት ኦሮሞና አማራን አንድ ላይ ለማቀራረብ እና የተራራቀውን አስተሳሰብ ለማቅረብ ሌሎችንም ብሔረሰቦች ላይ አንድ ላይ ለመሰብሰብ ድልድይ ሲሰሩ የነበሩ መሐንዲስ ናቸው ብዬ ባቀርበው፣ እናቶ ለማ መገርሳ፣ እናቶ ገዱ፣ ዶክተር አብይ መኖራቸውን ከማወቃችን በፊት መንፈሳችን ውስጥ የገቡ ታላቅ ኢትዮጵያዊ ናቸው ብዬ ነው እኔ አቶ ዘውዴን ማስረዳት የምፈልገው። እኚህ ሰው እኔ ካወቅኳቸው ጊዜ ጀምሮ እንቅልፍ ሳይተኙ ሌትና ቀን ኢትዮጵያ ውስጥ ያለው ብሔርና ብሔር ማል ያለውን ግጭት ተጠቅሞ ለመግዛት ዶክተር አብይ ከመምጣታቸው በፊት ይሄንን ህዝብና ህዝብ ማል ያለውን ቴንሽን እያባባሰ
ውጥረቱን
እያባባሰ ይሄድ የነበረውን ያረገቡ ከፍተኛ አስተዋጽኦ ያረጉ ፍርጥርጥ አድርገው እውነቱን በድፍረት እውነቱን በፍቅር መናገር የሚችሉ ስታያቸው በአይናቸው ውስጥ የልባቸውን በር የምታይ የተደበቀ ነገር የሌላቸው በቃ ሀቀኛ ሰው ስለሳቸው ስናገር በጣም በጣም ከፍተኛ የሀዘን ስሜት ነው የሚሰማኝ። ምክንያቱም የለፉበትን ሳያዩ ልክ እንደ ሙሴ እስራኤሎችን አውጥቶ ከበረሃ ግን ፕሮሚስ ላንድ የሚባለውን የተስፋ ሀገር የሚባለውን ሳያ አለፈ። ነገር ግን ደግሞ በአንድ በኩል የሚያጽናናኝ እሳቸው በአረጉት ትግል በሳቸው ጽናት በሳቸው ልበ ጥሩነት የተነሱ በሚሊዮን የሚቆጠሩ ኤሮዎች በኢትዮጵያዊነታቸው ተነስተው ኦሮሞ የገነባት አገር ኢትዮጵያና ኢትዮጵያ ብቻ ነች ብለው የተነሱ በሚሊዮን የሚቆጠሩ ጃሽዋዎችን ያፈሩ የምንጠብቃትን ኢትዮጵያ የትንሣኤ አገራችንን ያሳወቁን ያሳዩን መንገዱን የጠረጉ ሰው ናቸው እና ኢትዮጵያዊ በሙሉ ሊያቃቸው የሚገባ ሰው ናቸው። እኚህ ሰውዬ የፈረሰውን ቅጥር የገነቡ ሰው ናቸው።
እንደው ድንገተኛ ነው ህልፈታቸው አቶ ዳኛቸው እንደሚያውቁትና ምክንያቱ በቅርብ ባላችሁ ሰዎች ዘንድ ይታወቃል። እንደው ለዚህ አደጋ
እንግዲህ በእኛ ባህል የማይነኩ የማይባሉ ነገሮች የሚባሉ አለ፣ በድንገተኛ አደጋ ይባላል። ግን አቶ ዘውዴ ራሳቸው እንዳጠፉ ነው የምሰማው። ይህንንም በግልጽ እኔ መናገር የፈለግኩት ወገኖቻችንን ቀደም ብለን በስራ ተወጥረው ህይወታቸው ሲከብድ አይተን ጠጋ ብለን ምን ሆንክ፣ እንዴት ሆንክ፣ ምን ልርዳህ ባለማለታችን እንደ ነፍሳችን የምንወዳቸው ሰዎች ያመልጡናል እና በዚህ አጋጣሚ ይህንን እንድንመለከት ለኢትዮጵያ ለሀገራቸው የሚሯሯጡ ለህዝባቸው የሚሯሯጡ ሰዎችን እንድንደግፋቸው ዝም ብለን ከሩቅ እያየን እየሰሩ ነው እየተሰራ ነው ብለን እንዳናልፍ እና የአቶ ዘውዴ ህልፈት ለሌሎች ለህዝባችን ለሚሯሯጡ ሰዎች እንድንንከባከብላቸው ከሞት ወዲያ ዋይ ዋይ ብሎ ከማልቀስ በህይወት እያሉ እንድንደግፋቸው ደህና ነህ ሆይ እንዴት እየሆንክ ነው ምን ላድርግልህ ምን ልርዳህ ማለት እንድንችል እሱን እንዲያሳስበን ነው የምፈልገው። ለዚህ ነው ይሄንን በፈረንጅ ታቡ የሚባል የማይነካ አይነት ሀሳብ ውስጥ የገባሁት።
በአሁን ሰዓት ምን እያደረጋችሁላቸው ነው? ቤተሰቡን ለመርዳት ከዛም ደግሞ አብረው ስርዓተ ቀብሩ የትና መቼ እንደሚከናወን ቢገልጡልን በዚሁ እናጠቃልላለን።
ቤተሰባቸውን ለመርዳትና የቀብር ስነ ስርዓቱንም ለማካሄድ ወዳጆቻቸው የከፈቱት የጎፋንሚ ካምፔን አለ። ጎፋንሚ ላይ ዘውዴ ጉደታ ሰፖርት ብሎ የሚገኝ ነው እና እሱን ያዘጋጁት ሰዎች ፕሮሞት እያደረጉ ነው። እኔም ደግሞ እዛው ከነሱ ጋር አብሬ ፕሮሞት ለማድረግ እየሞከርኩኝ ነው።
ጥሩ ነው
እና የቀብር ስነ ስርዓቱ የሚሆነው ኢትዮጵያ ውስጥ ነው የሚሆነው፣ በትውልድ ሀገራቸው በአምቦ ነው የሚሆነው። የአምቦ ህዝብ ደግሞ ጀግና ተመልሶ ወደ አገሩ ወደ ህዝቡ ሲመጣ ከፍተኛ የጀግና አቀባበል እንደሚያደርግላቸው የኢትዮጵያ ህዝብ ከፍተኛ አቀባበል እንደሚያደርጋቸው ማንም ሰው ስለ ኢትዮጵያ አንድነት ስለ ኦሮሞ ኢትዮጵያዊነት የኢትዮጵያ እምብርት ኦሮሞ መሆኑን በትክክል ሲናገሩ የነበሩ ሲከራከሩ የነበሩ ለወጣቶች ትምህርት ያስተማሩ ከፍተኛ ክብር ይገባቸዋል።
በጣም አመሰግናለሁ አቶ ዳኛቸው ተሾመ። በርቱ። እንግዲህ እናንተንም ቤተሰብንም እግዚአብሔር ያጥናላለሁ።
አሜን። አመሰግናለሁ።
ባለፉት ጥቂት ዓመታት ካወቅኳቸው ሰዎች ሁሉ እንደ ዘውዴ ሙለታ ጀግና፣ የተከበረ፣ አፍቃሪ፣ ሩህሩህ፣ አዋቂና ትሑት የሆነ ሰው አላውቅም። ይህን ያሉት ቀጣዩ የአቶ ዘውዴ ምስክር። ሌላም ብለዋል፣ እውነትን በሚያዛባና በሚያጣመም ማኅበረሰብ ውስጥ ቢሆን እንኳ እውነቱን እውነት ከማለት ወደ ኋላ የማይል ድፍረቱም ያለው ሐቀኛ ሰው ነው። ሻለቃ ዳዊት ወልደ ጊዮርጊስ የአፍሪካ ጸጥታ ጉዳዮች የጥናት ማዕከል መስራችና ዲሬክተር፣ የኢትዮጵያ ጉዳዮችንም በቅርብ የሚከታተሉ ናቸው።
ዘውዴን ያወቅኩት ከአራት ዓመት በፊት ነው። ያው ያገናኘን የኢትዮጵያ ጉዳይ ነው። እሱ የኦሮሞ ዴሞክራቲክ ፍሮንት ወይም ደግሞ የኦሮሞ ዴሞክራቲክ ግንባር አመራር አባል ነው። ከሱ ጋር ቁጭ ብለን መነጋገር፣ ከሌሎችም ከሱ ጓደኞች ጋር መነጋገር ጀመር። ዘውዴ በጣም ታላቅ ሰው የሚያደርገው ምንድን ነው? በወጣትነቱ ባጀጅ የለውም፣ የኋላ ጣጣ የለውም። እሱ የመጀመሪያው የፖለቲካ ድርጅት የገባበት የኦሮሞ የዴሞክራቲክ ግንባር ነው። ከዚህ በፊት እንደ ሌሎቹ ኦኤልኤፍ ወይም ደግሞ ሌሎችም የኢትዮጵያ ፖለቲካ ድርጅቶች ውስጥ የለበትም። ስላልነበረው በንጽህና የወጣትነት አንጎሉን፣ አእምሮውን፣ እውቀቱን ያነበበውን ይዞ ነው የገባው። ሲገባ በንጽህና ነው የሚናገረው። ምንም የሚያስቸግረው ነገር አልነበረውም እና በንጽህና ነው የሚናገረው። ዛሬ እነ አቶ ለማ ኢትዮጵያዊነት ሱስ ነው ብለው ሲናገሩ ለሁሉ ሰው እንግዳ ሆኗል። እኔ ግን መጀመሪያ የሰማሁት ከዘውዴ አንደበት ነው። ዘውዴ የኢትዮጵያዊነት ስር መሰረት የኦሮሞ ሕዝብ መሆኑንና የኦሮሞን ሕዝብ ታሪክ የትግልና የድል ታሪክ እያገናዘበ ሲናገር ከአማራው ህብረተሰብም ጋር ሆነ ከሌሎቹ ጋር ህብረተሰብ ደግሞ አብሮ የሰራውን ታሪክ ሲያስታውስ በጣም በሚያስደንቅ በስሜት ነው የሚናገረው። በጣም አዋቂ ሰው ነው። ሰው የማይናገረውን ደፍሮ የማይናገረውን ነገር ነበር የሚናገረው። ሌሎቹ በኦኤልኤፍ አካባቢ ያሉ ከዛም ጋር የተያያዘ የነጀዋር ንቅናቄ የተለያየ ነገር ሲናገሩ ያንን ሁሉ እያወገዘ ኢትዮጵያዊነት ማለት ምን ማለት ነው እያለ ሲናገር አስተማሪ ነበር ለወጣቱ ጄኔሬሽን።
እውነትን እያዛቡ እያጣመሙ የሚናገሩ ማህበረሰብ አባላት ወይም እንዲህ የሚያደርግ ማህበረሰብ ውስጥ እንኳ ሆኖ ዘውዴ እውነቱን ከመጋፈጥ እውነትን እውነት ብሎ ከመውጣት ወደኋላ ያለበት ጊዜ የለም ይላሉ እርስዎ። ሌሎችም ይሄን በዚህ ያደንቋቸዋልና ይበልጥ የሚታወቁበት ባህሪያቸው በኢትዮጵያ ላይ ቁርጥ አቋም ያላቸው በመሆናቸው ይመስለኛል ዋና መለያ ባህሪያቸው።
ትክክል ነው አዲሱ። እሱ የሚያስደነግጠውም የፖለቲካ ፕሮግራም የለውም፣ የፖለቲካ አጀንዳ የለውም። የእሱ የፖለቲካ አጀንዳ እውነት ነው። ስለዚህ ስለ ኦሮሞ ህዝብ ታሪክ ሲናገር ኦሮሞ ህዝብና አማራ ህዝብ ለምን አብሮ መታገል እንዳለበት፣ ለምን አብሮ በቅርብ ተቀራርቦ መስራት እንዳለበት ሲገልጽ ከስሜትና ከእውነት ላይ የመነጨ ነገር ነው። ከልቡ ነው የሚናገረው። ይሄን ያቀራረበን አስበን ዘውዴ ይህን ብትሰራው ስንለው አይተኛም፣ ሌሊቱን አይተኛም። ቤተሰብ አለው፣ ልጆች አሉት፣ ባለቤቱ አለ፣ ስራ አለ፣ ሁለት ስራ ይሰራል። በተጨማሪ ሶስተኛውና የማይከፈልበት ትልቁ ስራ ደግሞ ይሄ የኢትዮጵያ ጉዳይ ነው። በተለይም ደግሞ የኦሮሞና የአማራውን ህዝብ አንድነት ማረጋገጥ ማለት የኢትዮጵያን አንድነት ማረጋገጥ ነው ከሚለው መርህ የተነሳ የሚሰራው ስራ ነው። አደንቀዋለሁ፣ በጣም አደንቀዋለሁ። ስሜቴን ያረካዋል፣ ያስተምረኛል። ይሄ እኔን በተለይ ደግሞ ከትውልድ ባሻ አሻግሮ ከወጣቱ ጄኔሬሽን ከወጣቱ ትውልድ እሱን ከመሰሉ ሰዎች ጋር ትውልድ ጋር ለመነጋገር ያስተማረኝ ሰው ነው፣ ያስቻለኝ ሰው ነው። በጣም መናገር ያስቸግራል ስለሱ እና በጣም መሞቱ ለቤተሰቡ ብቻ ሳይሆን ለኢትዮጵያ ትልቅ አጎዳት ብዬ ነው የማምነው። ብዙ የሰራ ነው። አሁን የደረስንበትን የኦሮሞ ህዝብና የአማራን ህዝብ ለማቀራረብ እና እዚህ የደረስንበት ደረጃ ላይ ካደረሱት አንዱ ዘውዴ ሙለታ ነው ብዬ ነው የማምነው። እግዚአብሔር ነፍሱን ይማር፣ ቤተሰቡን ይጠብቅልን፣ ኢትዮጵያ ለዘላለም ትኖር።
በጣም አመሰግናለሁ ሻለቃ ዳዊት ወልደ ጊዮርጊስ፣ እግዚአብሔር ይስጥልኝ። እናንተም የቅርብ ወዳጆች፣ በመላ ኢትዮጵያውያን፣ ኢትዮጵያን የሚወዱ ኢትዮጵያውያን በሙሉ ሀዘናቸው ይመስለኛል እና ሁሉንም እግዚአብሔር ያጥናላለሁ። አመሰግናለሁ።
አመሰግናለሁ አዲሱ።
¶¶
የዛች ሀገር ትልቅ ህዝብ ሆኖ የማታያይቀው የኦሮሞ ህዝብ በነገይቷ ኢትዮጵያ ውስጥ ሊኖረው የሚገባው ሚና ለዛሬዋ ኢትዮጵያ መፈጠር አሁን ባለችበት መልኳ መኖር ካደረገው አስተዋጽኦና ከከፈለው የደም የአጥንትና የህይወት መስዋዕትነት ይመነጫል። ከጣሊያን ፋሽስት ወራሪ ጦር ጋር በአድዋ የተደረገው ጦርነት በተነሳ ቁጥር ከምንሰማቸው አኩሪ ስሞች አንዱ የፊታውራሪ ገበየሁ ስም ነው። የዚህም ጀግና ገብ የሚያወሳውን ጥልቅ ታሪካዊ ትንታኔ ማስተዋስ ባንችል እንኳን ገበየሁ ቢሞት ተተካ ባልቻን መድፋ ገላባጭ ብቻ ለብቻ የሚለውን ታሪካዊ ግጥም ብዙዎቻችን እናስታውሳለን ብዬ አምናለሁ። ከአድዋ ድል ጋር በተያያዘ ስማቸው ጎልቶ ከሚነሳው ጀግኖቻችን መካከል አንዱ የሆኑት ፊታውራሪ ገበየሁ ጉርሙ ኦሮሞ መሆናቸውን ስንቶቻችን እናውቃለን? አሁንም ከጣሊያን ወረራ ታሪክ ሳንወጣ ወራሪ የፋሽስት ጣሊያን መኮንኖች ፊት በድፍረት በልበ ሙሉነትና በጀግንነት ቆሙ። የኢትዮጵያ ሕዝብ ቀርቶ መሬቷን ለጣሊያን መንግስት እንዳይገዛ ገዝቻለሁ በማለታቸው በጥይት ተደብድበው የተገደሉት የኢትዮጵያ ኦርቶዶክስ ቤተክርስቲያን አባት አቡነ ጴጥሮስ በትውልድ ስማቸው በዳሳ ጉዳ በመባል የሚታወቁ የኦሮሞ ተወላጅ እንደነበሩ እንረሳለን? በአበበ አረጋይ፣ በኮሎኔል አብዲሳ አጋ፣ በደጃዝማች ገረሱ ዱኪና በመሳሰሉት የማይኮራ ኢትዮጵያ ያለ አይመስልም።
አዲሱ አመሰግናለሁኝ ለዘገባው። ተሳታፊዎችን ሁሉም አመሰግናለሁኝ። ወደ ተከታዩ እናልፋለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ናሚቢያ የኤችአይቪ ኤድስ ወረርሽኝን እየተቆጣጠረች መሆኗን የሚያመላክት አዲስ አሃዝ ባለፈው ሐምሌ ወር በተካሄደው የዓለም አቀፍ የኤድስ ጉባኤ ላይ ይፋ ተደርጓል። የናሚቢያን ማህበረሰቦችን መሰረት ያደረገ የጸረ ኤችአይቪ መርሃ ግብር ውጤታማነት ግምገማ እንደሚያሳየው በሀገሪቱ ካሉ ኤችአይቪ በደማቸው ውስጥ ካለ አዋቂዎች ውስጥ 77% በደማቸው ውስጥ የሚገኘውን የቫይረሱን መጠን ለመቆጣጠር በቅተዋል። ይህ ነው በአንድ ማህበረሰብ ውስጥ ጸረ ኤችአይቪ ሕክምና ውጤታማ መሆኑን ለመለካት በስፋት በስራ ላይ እየዋለ የሚገኘው በማለት የዛሬው ርዕሰ አንቀጽ ጽሑፉን ጀምሯል። ናሚቢያ ያስገኘችው የተጠቀሰው ውጤቷ በተባበሩት መንግስታት ድርጅት ከወጣውና እንደ አውሮፓውያን አቆጣጠር በ2020 73% የነበረውን ኢላማዋንም አሻሽለዋለች ብሏል። ናሚቢያ ይህንን ከፍተኛ ውጤት ልታስመዘግብ የቻለችው አለ ርዕሰ አንቀጹ ሲቀጥል፣ የኤችአይቪ መከላከልና ሕክምና አገልግሎቶቿን በማስፋፋቷ ነው። ይህንን ለማከናወንም ትኩረቷን በህዝቧ ውስጥ በግለሰብና በማህበረሰብ ደረጃ ቫይረሱ ያለባቸው ሰዎች በደማቸው ውስጥ ያለውን መጠን በመቆጣጠርና ተራማጅ የሆኑ የጸረ ኤችአይቪ ፖሊሲዎችን ፈጥና በመተግበሯ ነው። ርዕሰ አንቀጹ ሲቀጥል ናሚቢያ ውስጥ እድሜያቸው ከ15 እስከ 24 ዓመት የሆኑ ሴቶች ልጆች በተመሳሳይ እድሜ ካሉ ወንዶች ይበልጥ ለቫይረሱ የተጋለጡ መሆኑን አሃዞቹ ያመለክታሉ ካለ በኋላ፣ ይህ የሚያሳየው ታዲያ ወጣት ሴቶችን ኢላማ ያደረጉ የኤችአይቪ መከላከል ስራዎች በስፋት መሰራት እንዳለባቸው ነው። ቫይረሱ በደማቸው ውስጥ ያለ ወንዶች በተለይም ከ25 ዓመት እስከ 35 ዓመት እድሜ ክልል ውስጥ ያሉቱ በሙሉ ህይወት አድን መድኃኒቶችን አግኝተው በደማቸው የሚገኘውን የቫይረስ መጠን እንዲቆጣጠሩ ማድረግ እንደሚያስፈልግ ነው ብሏል። የዩናይትድ ስቴትስ የዓለም ጸረ ኤድስ ጥረቶች አስተባባሪና የዓለም አቀፍ የጤና ዲፕሎማሲ ልዩ ተወካይ ዴብራ ብሪክስ ይህ አስደሳች አሃዝ የሚያመለክተው ማህበረሰቦችን ያማከለ አሰራር በሰዎች ደም ውስጥ ያለውን የቫይረስ መጠን እንዳይባዛ ለመግታት፣ በዚያም አማካይነት አዳዲስ የቫይረሱ ተያዦችን ቁጥር ለመቀነስ አዋጪ መንገድ መሆኑን ነው ብለዋል። የዩናይትድ ስቴትስ የበሽታዎች ቁጥጥር ማዕከል ሲዲሲ ዲሬክተር ሮበርት ሬድፊልድም በበኩላቸው መስሪያ ቤታቸው ለናሚቢያ ድጋፉን መስጠቱን እንደሚቀጥልና በዓለም ደረጃም የኤችአይቪ ወረርሽኝን አካሄድ ለመቀልበስ የሚካሄዱትን ጥረቶች ማገዙን እንደሚቀጥል አስታውቀዋል።
ህብረተሰብን ያማከለ የኤችአይቪ ይዞታ ግምገማ የተባለው መርሃ ግብር በዩናይትድ ስቴትስ ፕሬዝደንታዊ የጸረ ኤድስ መርሃ ግብር ፔፕፋር በኩል የሚሸፈነው በዩናይትድ ስቴትስ መንግስት ነው። ፕሮግራሙ የሚካሄደውም በሲዲሲ፣ በኮሎምቢያ ዩኒቨርሲቲና በአገሮች መንግስታዊና መንግስታዊ ያልሆኑ ድርጅቶች አጋርነት መሆኑን ርዕሰ አንቀጹ አመልክቷል። አያይዞም 4 ተጨማሪ ሀገሮች ኢትዮጵያ፣ ሄይቲ፣ ኬንያና ሩዋንዳ የኤችአይቪ ዞታዎቻቸውን የተመለከቱ አሃዞቻቸውን በየጊዜው ይፋ ማድረግ እንደሚጀምሩና ያም እንደ አውሮፓውያን አቆጣጠር ለ2020 ዓመተ ምህረት የተያዘውን ወረርሽኙን የመቆጣጠር ኢላማ ለመገምገም እንደሚረዳ ርዕሰ አንቀጹ አያይዞ አስረድቷል። ጽሑፉን ሲያጠቃልልም አንድ ላይ ሆነን በመስራት የማይቻለውን እንዲቻል እያደረግን ነን። በ2030 ኤድስ የህዝብ ጤና አደጋነቱን ወደምናከትምበት ግብ በፍጥነት እየገሰገስን ነው ሲሉ ዴብራ ብሪክስ የተናገሩትን ጠቅሷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ ለዛ ላይ ያዘጋጀነው ፕሮግራም እዚህ ላይ ያበቃ። ደህና አደሩ። የትግርኛ ፕሮግራም ይቀጥላል። Thank you.